ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ሁለት ከዚህ ቀደም በሃማ ቱማ ቀርበው የነበሩ ጽሑፎችን አሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል። የቡችላውም ይወገድ የሰጎኑም ይቀር የእብዱሻውም ያክትም። በሃማ ቱማ በዘመነ ድንቄም ፖለቲካ ድርሰናልና ዝብርቅርቁም ፈጣጣውም ታቻብሽ የወረደውም ማለትም የዘቀጠውም ጊዜ ሰጠው ቅል ሆኖ በመድረክ ሲንጎማልል ማየቱ የግድ ሆኖብን ትግላችን እንጥስ ቢሉ ቅንጥስ አይነት ሆኖ መጠቀስንል እየወደቀ ተነከረስንል እየደከመ አረመኔ ቡድንን ለአመታት መታቀፍ እጣ ክፍላችን ሆኗል። ትግል ነውና ታጋይም ነን እንላለንና የለውጥ አማርኛ የወፍ ቋንቋ አልሆነብንምና ትግል የምንለው ለይስሙላ ሳይሆን የልብና የእምነት በመሆኑ ጨለምተኝነት ሊያንበረከከን ባለመቻሉ ህዝብ ያቸንፋልን በማስቀደም የድል ቀን መምጣቱን በማመን ቀቢጸ ተስፋ ሆድ አምላኩ እንዳያደርገን መንገድ ዘግተንበት ቆመናል። ግን ፈተናው ቀላል አይደለም። የደከሙትና የንጋትን የጎህን ቅንድብ ማየት ያቃታቸው ደግሞ ጀግንነትና አገር ወዳድነትን በተረጣፊነትና በወያኔ ቡችላነት ለውጠው የፖለቲካ አመንዝራነትንና የውርደትን ማቀን መከናነብ ተገደዋል። ፖለቲካ በተለይም የአገራችን ፖለቲካ የፋለለ ይደርም ሳይቀር የሚፈነጭበት የመሰላቸው ከታሪክ መማርን ንቀው ራዝነት ተቀነተንና ግብዝነትን ተጫምተው ኃይልና ስልጣን ከህዝብ መስረጹን በመጣረፍ ነፍጥ ያነገበውና ንዋይን ዘርፎ ያካበተው የደም ዙፋን ባለቤት ሁሉ ስዩም መለኮት እየመሰላቸው ለጣዖት የሚሰግዱ የሚከተሉት የቡችላ ፖለቲካ ነጋ ጠባ አገራችንን ሲፈታተን ቆይቷል። እድሜህን ያዝመው እንደማቱሳላ ፀሐዩ ንጉሳችን ወዘተ ብለው ይጮሁ የነበሩት ሎሌዎች ብሉሊ ካምበር ቆራጡ የጦር ማሪ ወዘተ ይያሉ ሞት ሞት ድንፋታን ሲያሰሙ በነበሩት ተተክተውና ጨለማውም አልነጋ ብሎ ተራና ቆሻሻ ጠባብ ቡድንን የሚመራን ካሪ የሚያመግሱ ከርሳምላኪዎች አገሪቷን ሲያምሷል አመት ባመት ተተክቶ ፍትህን ፍለጋው እየተደናቀፈ ከዛሬ ደርሰናል። እያንዳንዱ የጠቀየ ፍራስ የራሱን ትልና ዝንብ እየፈለፈለ በህዝብ ላይ አንጭቷል። የቡችላ ፖለቲካ አገርን አጠፋ ብንል የተጋነነ አይሆንም። የዚህ ፖለቲካ ዋና መለያው ላለው ፍርሃት መጎንበሱ ነው። ምክንያቶቹ በእርግጥ ሊለያዩ ይችላሉ። ስዩም እግዚአብሔር ናቸውና አጼውን መጻረሩ ኃጢአት ነው ሊባልም ይችላል። አብዮተኛ መሪያችን ነውና መታዘዝ አለብንም ተደምጧል። ነጻ አውጪ እድገት አምጪ ብሔረሰባችንን ጠቃሚ የሚሉም አሉ። በዚህም በዚያም ግን ቡችላዎች ለጌታቸው ይጮሃሉ። ለሆድ መገዛትን ፍርሃትን ማንገስን ያቀፈ የፖለቲካ ምርጫ ነውና ውርደቱን ሸፋፍኖ ማቅረብ ይገደዳል። ጥቅሜና ፍርሃቴ ያሸነፈኝ ማለቱ ቅሌት መሆኑን መረዳት ቡችላውም አይጠፋውምና መደረቂያ ሰበብ ይፈልጋል። ሰላማዊ ትግል ይቅደም ጦርነት ያብቃ በሚል ትጥቅ ያስፈታል። ቀስ በቀስ እንቁላል በእግሩ ይሄዳል በሚልና የገማና የተበላሸ እንቁላል መቼም በእግሩ ሊሄድ አለመቻሉ ይደብቃል። ጸጥ ብለን እንገዛ፣ ተንበርክከን እንታገል፣ ጠላትን ወዳጅን በለው፣ ሁላችንም አንድ ነን ወዘተ በሚል ጅብና ህያን ተኩላና በግን ሊያፋቅርና ሊያጋባ ደፋ ቀና ይላል። በኢትዮጵያ ታሪክ የቡችላ ፖለቲካ አቀንቃኞች ብዙ ጉዳት አድርሰዋል። የወኔ እጥረትን በምላስ መንጣጣትም ሸፍነዋል። ብልህነን ስልጡነን እውነታውን ተገንዝበናል በሚልም እይታቸውን በፍርሃታቸው ጋርደው ቆራት ትግልን ያኮላሻሉ። በዘመናዊ ጦር ታጥቆ የመጣውን ፋሽስት ጦር ልጋፈጥ ማለት ህዝብን ማስጨረስ ነው ሲባል አልነበረም? ባንዳነት አልተቀነቀነም? አርበኞች በችኩልነት በእብደትና ህዝብን በማስጨረስ አልተወገዙ? ራትና ክህደት በብልህነት ጭምብል ጀርባ ተደብቀው የቪቫዱቼ ቪቫግራዚያን የቅሌት ጩኸት በአገራችን ታሪክ ውስጥ አሳፋሪ ምዕራፎችን አስፍሮ አልፏል። ነበላይ ዘለቀና ታከለ ወልደ ሐዋርያት አይነቶቹ ባይኖሩ ኖሮ የነ ኃይለ ሥላሴ ጉግስ አይነቶቹ ቡችላነትና ባንዳነት ባቸነፈ ነበር። እንታዘብ ካልን አንድ ዜጋ እንዴት ውድ አገሩን ይከዳል? እንዴትስ የወገኑ የስቃይ ጩኸት ከመብራት ሲያስተጋባ ጆሮውን ይደፍናል ብሎ መጠየቁ አይቀሬ ይሆንብናል። ሰው ከእንስሳ የሚለየው በህሊናው ነው ካልን ደግሞ ሰው ነኝ የሚል ግለሰብ እንዴትስ ህሊናውን ገድሎ ቀፎው ቀርቶ በወንድሙና እህቱ ስቃይ ላይ ደስታውን ይገነባል ብለን መጠየቅ እንገደዳለን። ያለው ቅንጭብ ያረግዳል በተባለው መሰረት ለጉልበተኛው ሰጋጅ ብዙ ነው ብለን መደምደም አለብን ወይስ አንድ አወኩባይ ግለሰብ እንደለፈፈው ባህላችን ለባርነት ይዳርገናል? የአንበሳን ኑሮና ክብር አስቶ ቡችላ ያደርገናል? በዚያ አቅጣጫ ሊደረግ የሚችለው ግምገማ እንዳለ ሆኖ በቅድሚያ ፍርሃትን ለማሸነፍ አለመቻላችን በኃላፊነት ተጠያቂ መሆኑ ይታያል። ትግል መራራ ነው። እንቢታ ከሀያላኑ ወይም ባለነፍጦቹ ቁጣን ቅጣትን ያስከትላል። ለአገር መቆም መታገል መስዋዕትነትን ጠያቂ ሲሆን ፍርሃትን አስተናግዶ ፈሪደናቱን አስተጋብቶና መበርከት ብልጠት መፈክርን አሰምቶ ከትግል መራቁ አንገት ደፍቶ አፍን ሰግቶ መገዛቱ ሊመረጥ ይችላል። ለነገሩ ፈሪና ደፋሩ የሚለየው ደፋሩ መቼም ቢሆን መጭሞትን ባለመፍራቱ ሳይሆን ለክቡር ዓላማ በመታገሉ ፍርሃትን በማቸነፉና ሞት አይፈሬ መሆን መቻሉ ነው። የጣሊያንን ወራሪ ጦር በጋሻና አልቤን ገጥመው የተሰውት የተሰቀሉት ጭንቅላታቸው የተቆረጠው ጀግና አርበኞች ሆኑ በፋሽስት ደርግ አረመኔዎች ሴል ሲቀበሉ በውድቅ ሲረሸኑ እናቸንፋለንን ያሰሙት ጀግኖች ሁሉ በዓላማቸው ያመኑና ቃል ኪዳናቸውን ያከበሩ በመሆናቸው ሞት ሊያስፈራራቸውና ሊያሸንፋቸው አልቻለም። ስለዚህም ለገዢዎች ሁሉ ቡችላ ላለመሆን ከተፈለገ በዓላማ ማመንና ፍርሃትን ማሸነፍ የግድ ይሆናል። በውርደት ከመኖር ክብርን ጠብቆ ማለፍ መሻሉን ማመንም ያስፈልጋል። ባህላችን ለባርነት ይዳርገናል ብሎ እስከ መሳሳት ባንገፋም በፖለቲካው መስክ የታየውና የታለፈው ታሪክ ለቡችላነት ፖለቲካ ጥርጊያ ማደላደሉን መካድ ግን አይቻልም። ባንዳው ሲሾምና አርበኛው ሲሰቀል ይህ ያስተላለፈው መልእክት ለሀገር መታገል ክቡር ነውን ሳይሆን ያስጠቃልን ነው። ባንዳው ብልጥ አርበኛው ሞኝ ተደርጎ ተወሰደ ብንል ስህተት አይሆንም። ጎርፉ ሲመጣ ለሽ ብሎ ማሳለፍ፣ ለሙሶሎኒ ማድሮ በዙፋኑ ላይ ለተቀመጠው ሁሉ ጎንበስ ጎንበሱን አጧጡፎ መበርከት ነው ብልጠት የሚለው ትምህርት በስርዓቱ ተላለፈ። ከበላይ ዘለቀ እስከ ታከለ ወልደ ሐዋርያት ለሞት ሲደረጉ ባንዳው ግን አለፈለት። ይህ የታሪክ ምጸት አድርባይነትና ግለኝነትን ከማስፈን አንጻር ከፍተኛ ሚና ነበረው፣ ዛሬም አለው። በዘመነ ደርግ መስዋዕት የሆኑትና እናት አባታቸውን አለጧሪ ትተው ያለፉት ልጆቻቸውን እርግፍ አድርገው ትተው የሞትን ጽዋ የጠጡት ጀግኖች በመከበር ፈንታ ባለቁ ተፈርጀው አርአያነታቸው ተክዶ በዚያ በቀውጢ ጊዜ ግን
አገዛዙ ጋር ተመዳምደው ሆነ ለፍለፍ ጎንበስ ብለው ህይወታቸውን ያፈረፉት ሲመሰገኑና ሲደነቁም ታዝበናል። ልጆቼን ተቆጥቼ ስላሳደግ ወደ ትግል ሳይገቡ አንዳቸውን ሳይሞቱ ይኸው አሜሪካ ጠርተው እየጦሩኝ ነው ያሉ አንድ አባት የዚህን ቅሌት ይዘት በንግግራቸው ገልጸዋል። የትግል መራራነት የሚታገሉትን ሲያሰቃይ የዳር ተመልካች ብቻ ሳይሆን ከጸረ ህዝቡ አገዛዝ ጋር ያበሩትና አልፎም በወንጀል የተሳተፉትን ግን በተለምዶ አነጋገር አልፎላቸው ወይም ቢያንስ ህይወታቸው ተጠብቆ መገኘቱ ቡችላነትን ብልጠት አስመስሎ አቅርቦታል። ወዳም አገር የለውምና የግል ጥቅማቸውን ብቻ ያስቀደሙ ዜጎች ለገዢው ኃይል ቡችላ የሆኑ የህዝብን ትግል ሲጎዱ ቆይተዋል። ቤት መሬት እንመራ፣ በንግድ እንሰማራ፣ ከወያኔ ጠጋ ብለን ፍርፋሪን ቃርም የሚሉት ሳያፍሩ መድረክ የሚያጣብቡበት ይህ ባንዳን እርኩስና ውጉዝ ተማሪዎች ይል የነበረው ልምዳችን በመበረዙ መሆኑ ግልጽ ነው። ያሰፋ ማሩና የተስፋ የታደሰ ልጆች ጠባቂ አባት አጥተው ከአጤው ጊዜ ጀምሮ በትግል በጫካ በእስር ቤት ሲጠበሱ የነበሩት እነጋይን ተሰውተው እነ ጸጋይና ይፋቅ ደብዛቸው ጠፍቶ እነ ፕሮፌሰር አስራትም ለከርቸሌና ለሞት ተዳርገው የምርጫ ድምጻችን ተቀማ ያሉት ተገለውና በሺ የሚቆጠሩትም ታግተው ወዘተ ባሉበት ቡችሎቹ ግን ፓርላማ ሲገቡ፣ በንግድ ሲሰማሩና ፎቅ ቤት ቪላ ሲሰሩ፣ ልጆቻቸውን በልዩ ትምህርት ቤቶች ሲያስተምሩ፣ ሲንደላቀቁ፣ አልፎላቸውና ቀብጠው በህዝብ ላይ ሲፏልሉ የሚያይ የአዲሱ ትውልድ አባል የቡችላነት ፖለቲካ ያዋጣ ቢመስለው ልንፈርድበት አንችልም። ከዚህ ባሻገር ደግሞ ትግሉ መራራና ረጅም ሆኖ ሲገተር ልባቸው የሳሳና ወኔያቸው በማዬ ድረሽልኝ የተተካ ሲሆን ኮረብታው ዳሸን ፎገራውም ገደል መስሎ ይታያቸዋል። በቃን በቃን ከበሮ በልባቸው ሲደለቅ ይህን በልዩ ልዩ ሰበቦች አጅለውና ሸፋፍነው የስልጡንነት እውነታን የመገንዘብ፣ ጽንፈኝነትን የመተው፣ ጦርነትን የመሰልቸት፣ አቅምን የማወቅ ነጸብራቅ ነው በሚል ላገዛዙ ቡችላ ይሆናሉ። በአሁኑ ጊዜ በየድርጅቱ የፈሉት አንጃዎችና ለወያኔ ተለጣፊ ለመሆን ሩጫ የያዙት ተስፋ ቢሶች በሞላ የዚሁ አሳፋሪ ቡችላነት ነጸብራቆች ናቸው። የቡችላነት ፖለቲካ ሰለባዎች በርከት ሲሉ፣ በሌላ በኩል ደግሞ ከትግላችን አንጻር ጎጂ ሆኖ ያለው በሽታ ደግሞ የሰጎን ፖለቲካ የተባለው መሆኑ አያከራክርም። ሰጎን ከጠላቶቿ ስትሸሽ አንገቷን በሸዋ ውስጥ ቀብራ አዳኞቿን ካላየች የሚያዩዋት አይመስላትም። ችግርን የለም በማለት ተኖ እንዲጠፋ ማድረግ ይቻላል የሚለው ቀዠት በፖለቲካው መስክ በጣም ጎጂ ነው። የነበረው ስርዓትን ጸረ ህዝብነትን በመካድ ለምን ለውጥ አስፈለገ ለሚለው የሚሰጠው መልስ አልባሌ ከሆነ የዛሬንም ጋሬጣ ማወቅና መቋቋም ከቶም የሚቻል አይሆንም። የአጼው ስርዓት ለብዙሃኑ መከራና ስቃይ ነበር። ዴሞክራሲያዊ አልነበር፣ እኩልነትም አልነበር። በዚያን ጊዜ የነበሩ ታጋዮችና ለውጥ ፈላጊዎች ለነበሩት ችግሮች መፍትሄ ፈለጉ እንጂ ዛሬ በአንዳንዶች እንደሚባለው ችግሮቹን እንደ አስማት ሰሪ ከአየር አልሰረጿቸውም። በኢትዮጵያ የተከሰተው የኤርትራ ችግር፣ የብሔረሰቦች ጥያቄ በተራማጆችና በኢሃፓ የተፈጠረ ሳይሆን ከነበረው አገዛዝና ስርዓት የተወለደ መሆኑ ግልጽ ነው። የሰጎን ፖለቲካ አቀንቃኞች ግን የነበረውን ስርዓትና መዘዙን ማየትን ትተው ለውጥ ያሉትን ማውገዙን ይመርጣሉ። የመንግስቱ ኃይለ ማርያም አረመኔያዊ አገዛዝ አገር ወዳድና አገር ገንቢ ነው ብለው የሰፈነውን ግፍ አና የሚሉ የነበሩ ጥቂት አልነበሩም። ከዛሬም ቢሆን የዚያን አረመኔ አገዛዝ ወንጀል ደብቀው ሰለባውን በጥፋተኝነት ሊወነጅሉ የሚጥሩ አሉ። ሀገራት ሲወያኔ ለስልጣን ሲበቃም በሀገራችን ላይ መዓት መጣ ብሎ ኢህአፓ ሲጮህ ሰሚ ብዙ አልነበረም። ተማሪዎችን ቡድን ተቃውሞ ሲሰለፉና ሲገደሉ የሰጎን ፖለቲካ አቀንቃኞችና የወያኔ ቡችሎች አብረው ወያኔን ልጆቼ እያሉ ሲያሳዝኑ እያሉ ጊዜ እንስጣቸው እያሉ የአገርን ጠላት ደግፈዋል። የሰጎን ፖለቲካ መለያው ያለውን ሀቅና እውነታ አላሳይ ብሎ በባዶ ምኞትና ተስፋ ብቻ መንጎዱ ነው። ሊበሏት የፈለጓትን አሞራ ቃና ያለው አቋምም ነው። የሰጎን ፖለቲካ ጀሌዎች ሀቁ መራራ ስለሚሆንባቸው ምኞታቸውን ማቀፉን ይመስላሉ። ይገን ስህተት ነው። አገር አድን ትግሉ መራራውንም ሐቅ መገንዘብን የግድ ይላል። ከስሜታዊነት በመራቅ ተጨባጭ ሁኔታውን ኮሶውን በተለይ መገምገም ያስፈልጋል። ይህ ከተደረገ ጠላትና ወዳጅን በሚገባ መለየት ይቻላል። ራስን ማሞኘትና መደለል አይበጅምና የሰጎን ፖለቲካ ወይም የውድ መታወሩ ነገን አያሳይም። ዛሬ የወያኔ አገዛዝ ኢትዮጵያን ሊያጠፋ የተነሳ መሆኑ ግልጽ ሆኖ ሳለ ይህን ሐቅ አልቀበል ብሎ መጃጃሉ አገርን ለባሰ አደጋ የሚያጋልጥ መሆኑ መታወቅ አለበት። ያለውን ተጨባጭ ሁኔታ ስንገመግም በአካባቢያችን ሆነ በዓለም አቀፍ ደረጃ የአገራችን ጣውንቶችና ጠላቶች እነማን መሆናቸው ግልጽ ሊሆን ሲገባ የሰጎን ፖለቲካ ያይልና ኢትዮጵያ ተስፋባዮችን ኢትዮጵያን ያድኑ ዘንድ ስንለምን ስንማጠን ታይተናል። የወያኔ አገዛዝ በሰላም ላይ ወገድ በምርጫ መቼም ተሸንፎ ስልጣን የማይለቅ መሆኑ ደም ፈሶ የተጻፈ ሐቅ ሆኖ ሳለ ዛሬም በምርጫ ቧልት ገብተን ጮቤን እርገጥ ባዮች አሉ። የወያኔን የበላይነት ተቀብለን ከተገኘን ከተጎነበስ ህጋዊነት ተለግሰን መንቀሳቀስ እንችላለን ብለው የሚቃዡ አንጃዎች አሉ። መሰሪ ጎረቤቶች ለነጻነት ትግል ይረዱናል ብለው የሚሞኙም ጥቂት አይደሉም። አውቆ የተኛ ሊቀሰቀሱት አይነቃ እንደተባለው ሁሉ የሰጎን ፖለቲካ ደቀ መዝሙሮች አይናቸውን ይሁነኝ ብለው ዘግተዋልና የቀትርን ፀሐይ ማየት አይችሉም። የአገር ህልውናን ለማስጠበቅ ሁኔታው ግድ ካለ ያለፈን ቂምና ቁርሾ ወደ ጎን ማስቀመጡ ተገቢ ቢሆንም የትላንት ወንጀለኞችን የዛሬ አርበኞች ማድረግን በተመለከተ የሰጎን ፖለቲካ መርሳትን ቢያነግስም ለትግል ጠቃሚ አይደለም። ትላንት በህዝብ ላይ ወንጀል ሲፈጽሙ የነበሩት ጦርነት ልንሰራባችሁ ነው ያሉን፣ በትግራይ መሬት ነጻ ጋዜጦች አይገቡም ብለው የከለከሉት፣ አማርኛ ብናገር ሽቅብ ይለኛል፣ ኦሮሞ መገንጠል አለበት ሲሉ የነበሩት፣ ከደርግ ጋር በቀይ ሽብር የተሳተፉት፣ ወያኔን ደግፉ ብለው የጮሁት፣ በብሔረሰብ መደራጀት መከፋፈልን የደገፉት፣ የህዝብን አድማ ያከሸፉት ወዘተ ሁሉ ንስሐ ሳይገቡ አጠፋን ሳይሉ ከመቅጽበት አርበኛ ጀግና የሚባሉበት ሁኔታ ሊቀጥል የሚገባው አይደለም። ይቅርታ ከህዝብ ይጠየቅ ማለቱ ቂምና ቁርሾን ውሃ ማጠጣት ሳይሆን ወንጀለኛው ጥፋቱን አምኖ ይቅር ሳይባል ከህዝብ ጎራ መግባቱ ጎጂ በመሆኑ ነው። በደፈናው ነፃ አውጪ የሚባለው የትላንት ወንጀለኛ ነፃነትን ሊያመጣ መቼም አይችልም፣ ትግልን ግን ያደናቅፋል። የቡችለ ፖለቲካ ቅጥረኝነትን፣ የሰጎን ፖለቲካ ታውሮ መገዛትን የሚያስከትሉ ሲሆን የእብድ ውሻ ፖለቲካ ደግሞ ከግራ ቀኙ አናሶ ጠላትን አብዝቶ ለውድቀት ይዳርጋል። እብድ ውሻ አላፊ አግዳሚውን ሊነስ እንደሚቃጣው ሁሉ የእብድ ውሻ ፖለቲካ አቀንቃኞች ጠላት ወዳጅ ሳይለዩ ሁሉንም ለማደባየት ሲቅበዘበሱ ይታያሉ። ይህ ሁሉንም የመንከስ ሆነ የማንቋሸሽ ፖለቲካ በመሰረቱ ጠቀሜታው ለወያኔ መሆኑ ብዙም አያከራክርም። በተለይ ተቃዋሚ ኃይሎች አይረቡም ወዘተ በሚል የሚካሄደው የማጣጣል ዘመቻ ለሀገር ተቆረቆርን በሚሉት ቢቀርብም መጨረሻው ህዝብን ተስፋ አስቆርቶ ማንሳፈፍ ነውና ተጠቃሚው ወያኔ ብቻ ነው። ካለን ተመክሮ ስንነሳ ድርጅቶችን መተቸት በኃጢአት ደረጃ እየተፈረጀ ያለ በመሆኑ የእብድ ውሻ ፖለቲካ ስንል ተገቢውን ትችት ከማቅረብ ጋር አለመያያዙን ማቅረብ ተገቢ ይሆናል። ድርጅቶች በስራቸውና መስመራቸው የተነሳ መተቸት አለባቸው። ለምን ተነኩ? የሹም ዶሮ ናቸውና ተደፈሩ በሚል በፖለቲካው መስክ ቦታ የለውም። በአንድ በኩል የሆነ ጣዖት ያቆሙና በሌላ በኩል ደግሞ ቀሪውን ሁሉ አዋርደው የሚጥሉ እብድ ውሻዎች በፖለቲካው መስክ መድረክና ሜዳ ካገኙ ጉዳቱ ከፍተኛ ነው። ከገደል የሚከት የዝንጀሮ መንገድ ነው። ድርጅቶችና መሪነን የሚሉት በአግባብ የመተቸት መብት ሊገደብ የሚችል ባይሆንም በጸረ ወያኔ ድርጅቶች ላይ እንደ እብድ ውሻ መናከሱ ጠቃሚና ገንቢ አይደለም። ለዚህም ነው ትኩረታችን በወያኔ አገዛዝ ላይ መሆን አለበት የሚለው ጥሪ ወቅታዊ የሚሆነው። የእብድ ውሻ ፖለቲካ ግን ማን ጠላት ማን ወዳጅን የለየ ባለመሆኑ ግራ ቀኙን እየነከሰ ላገዛዙ ጠቃሚ ሆኖ ይሰለፋል። ዛሬ ወያኔ ላይ ሳይሆን የጭቃ ጅራፋቸው በተቃዋሚ ኃይሎች ላይ የሆነ ክፍሎች የዚህ አስኪ ፖለቲካ አራማጆች ናቸው። ራሳቸውን ጸረ ወያኔ ማለታቸውም ሚናቸውን አይቀይረውም። እብድ ውሻ ጭራውን ቢቆላም እብድ ነው። በመሆኑም ድክመት ቢኖራቸው ጸረ ወያኔ ሆነው የሚንቀሳቀሱትን ድርጅቶች በትኩረት የሚያጠቁና የሚያጠለጥሉ ለሀገራዊው ትግል ጠቃሚ ሳይሆኑ ጠንቅ ናቸው። ይህ ደግሞ አግባብ ያለው ሂስን ከዘለፋ እንድንለይ የግድ ይላል። ድርጅቶችና የድርጅት መሪዎች ማን ነክሶ የሚሉት በአንድ ጎን ያሉ ሲሆን፣ ሁሉንም አዋርዶና ነክሶ ማልፈስፈስ የሚሉ ደግሞ በሌላ ጽም ይሰለፋሉ። በሁለቱ መሃል ጤነኛው ሚዛን ይገኛል። ይህ ግን ከእብድ ውሻ ፖለቲካ ከሁሉንም ንከስ ግደል ፖለቲካ የተለየ ነው። ለሀገሩ ህልውናና ለመሰረታዊ መብቱ የሚታገል ህዝብ ከጽንፈኛ የፖለቲካ አቋሞችና አማራጮች መራቅ አለበት። ከመነሻው መድረሻው ይታወቃል ነውና ገና ከጠዋቱ ትግል ለምን? ትግል ማንን ተቃውመን? ትግል ለምን ግብ የሚለውን በግልጽ ማወቅ አለብን ማለት ነው። የመደናበር ጉዞ በትግል መስክ ወደ መጥፎ ገደል የሚከት ነው። ለሀገር ታግለውና ከፍተኛ መስዋዕትነትን ከፍለው መከራን የተቀበሉ ድርጅቶችን ዛሬ ሲያክቸለችሉ የተነሱ ክፍሎች ሊረዱት ያልቻሉት ወይም አውቀው ችላ ያሉት የካዱት ሀቅ ግን ለሀገር መስዋዕት ክብር ነው የሚለውን ነው። ሀገሬ ወገኔ ብለው ተሰልፈው ሞትን የተጋፈጡትን ሰማዕት የሚነፍቱ ዛሬ ለሀገር እንስዋ ጥሪን ቢያሰሙ አዳማጭ ማጣታቸው አያስገርምም። ብልጠትና ስልጡን ፖለቲካ የተባለው በመሰረቱ ትግል እርሜን አንጋሽ ሆነው በመቅረቡና የታገሉት አለቁ፣ ያታገሉት አስጨረሱ በመባላቸው ለሀገርና ለወገን መስዋዕቱ ባለማወቅ ተፈርጆ የሉኝታና መጠቀም ባንድ አይገኝ ሰፍኖ ዛሬ ሕይወቴ ለሀገሬ ባዩን ከሞኝ የሚፈርጁ ጥቂቶች አይደሉም። የታገሉ ትርፋቸው ስቃይና መከራ ሲሆን መስለው የኖሩትና ከአገዛዞች ያበሩት ዛሬ ያለፈላቸው የደላቸው ሆነው መገኘታቸው የሚሰጠው መልእክት ታገሉ የሚል አለመሆኑ ግልጽ ነው። ይህ ባንወደውም አለፍ የሚለን ሀቅ በመሆኑ ልናስወግደው ከተነሳን የአገራችንን የጀግኖችና የመስዋዕትነት ታሪክ ማስተጋባትና ማስፈን እንዳለብን ግልጽ ይሆናል። ታሪክ ቅርስ ነው፣ ግና የህዝብ ትጥቅ ሆኖ እንዲያገለግል ከተፈለገ በህዝብ መታወቅ አለበት። ይህ ደግሞ የታሪክ በራጆችን መታገል ያስፈልጋል ባይ ነው። የቅኝ አገዛዝ ለአፍሪካ ጠቅሟል የሚሉ ጉዶች በአሁኑ ጊዜ ፈልተው እንዳሉት ሁሉ እንጀራ ከሚበሉት ፓስታ በላተኞች ይበልጥ ስልጡን ናቸው ያሉንም እንዳሉ መርሳት የለብንም። ታሪክ ስንልም ሀቁን እንጂ የፈጠራውን ሊሆን አይችልም። የሀገራችን ታሪክ 100 ዓመት አልሞላውም የሚሉን አሉ። ኢትዮጵያ ቀኝ ገዢ ናት ባዮችም አሉ። ሌላም የደርግ አገዛዝ ህዝብን በሽብር ፈሽቶ እያለ ይህን ክደው የታገሉት ኃይሎች ህዝብን አስጨረሱ ብለው ሊከሱ የሚጮሁም አሉ። ወያኔ አገርን እያጠፋ የለም አገሪቷን አሳደገ ጠቀመ ብለው የሚቀጥፉም ብዙዎች ናቸው። ከአጼው ዘመን ጀምሮና ከዚያም በደርግ አገዛዝ ታጋዮች የከፈሉትን መስዋዕትነት በተመለከተ የሐሰት ታሪክ ተራኪዎችን በመቃወም ሐቁን ማስከበር ዜጋዊ ግዴታ ነው። ለባለጌ ገድሉ ውርደቱ ቢሆንም ለአገር ወዳዶች በተቃራኒው ገድላቸው ለአገርና ለወገን የከፈሉት ዋጋና መስዋዕትነት ነው። አገራችን ታሪክ አላት፣ ይህን ማስከበር ያስፈልጋል። ታሪክና ቅርስን ለማስከበር ደግሞ ህዝባዊና አገራዊ መንግስት መኖሩ ወሳኝና ተቀዳሚ ነው። ማለትም ለሀገርና ለህዝብ መታገሉ ቀዳሚ ግዳጅ ነው ማለት ነው። ሁል ጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቴ ተበላሸ ያለውን የዳዊት መዝሙር መድገም ያልፈለግን በየጊዜው ስንጮህ ያተረፍነው ውግዘት መሆኑ እንዳለ ሆኖ ሀገራችን ለአደጋ ተጋልጣ ባለበት የግል ቁስልና ብሶት ዋጋ የሚሰጠው ሊሆን አይችልም። እብሽዎች ሊናከሱ ቢጥሩም ተከላክለን ሐቁን ማስተጋባት አለብን። አገር ሲጎዱና ሲያደሙ ያያየን ለንተች ስንቃጣ በክብረነት የከሰሱን ነበሩ። ግን አገር ከሁሉም በላይ ናትና ከሀገር ጥቅም አንጻር እገሌ ቀድማል ብለን አፋችን ሊሸበብ አይገባውም። አቁን በድፍረት መገምገምና ማቅረብ ካልቻልንማ ሐሳዊ መሲዎችና አስመሳዮች መድረኩን አጣበውና ብዙሃኑን አደናግረው ጉዳት ያደርሳሉ። ዛሬ ነጋጠባ አላፊ አግዳሚውን መድኃኒት በዛ ብለው እያሞገሱና እያቀፉ የሚደናገሩና የሚበዘበዙ ዜጎች ብዙ መሆናቸውን ስናጤን ለአቁ መጮህ በጣም አስፈላጊ መሆኑን እንገነዘባለን። ለእውነት እሞታለሁ አልፋሳም ለነፍሴ ተራ የዘፋኝ ስነኝ አይደለም። ለሐቅ ለመሞት መዘጋጀት ያስፈልጋል። የዝብርቅርቅ ፖለቲካ አራማጆችን አስወግዶ ለሕዝብና ለአገር መቆምን ማስቀደም አለብን። አፍረቱን በርካሽ ጨርቅ የሸፈነ ሁሉ ሐዋርያ እየመሰለን መደናገሩን ማቆም አለብን። ነጋጠባ በጨለማ መመላለሱ መቆም አለበት። ተግሳጽን የሚወድ ዕውቀትን ይወዳል። ዘለፋን የሚጠላ ግን ደንቆሮ ነው ተብሏል። ዘለፋው ቀርቶ መለስተኛ ፍችትም እያስቆጣ ባለበት በአሁኑ ጊዜ ሐቅን አንግሰን ወደፊት ማለት ግዳጃችን ነው። የቡችላነት የሰጎንም ሆነ የእብድ ውሻንም ፖለቲካ መቃወም አለብን። ነጋጠባ ለቃላት ሸማኔዎች ሰለባ መሆን የለብንም። ሐሰተኛ ነቢያትን ማወቅ መቻል አለብን። ፖለቲካ ክቡር የሚሆነው ሕዝባዊ ይዘት ሲኖረው ብቻ ነው። ያለፈን ቁርሾና ቂም እያደሱ መታወቅ ባይገባም ሰይጣን ቢያረም ባህታዊ አይመስልም መባሉን መርሳት አይገባንም። ፖለቲካችን የሰከነ፣ ታሪክን ያረሳ፣ ቅጥረኝነትን የተቃወመ፣ ነገን በአዲስ በዴሞክራሲ ሊገራ የታለመ መሆን አለበት። የወያኔ አገዛዝ ጸረ ኢትዮጵያ ነውና ለዚሁ አገዛዝ ማደር ወንጀል ነው። የወያኔ አገዛዝ ጸረ ሕዝብ ነውና ይህን ያለማየት ሰጎናዊ ፖለቲካ አገር አጥፊ ነው። የወያኔ አገዛዝ ዋና ጠላታችን ነውና ትኩረታችን በዋናው ጠላት መሆኑ ቀርቶ በሐቅ ለአገር የቆሙትን የሚታገሉትን ተቃዋሚ ድርጅቶችን መናከሱና ማውገዙም በጣም ጎጂ ነው። አፍ አላቸው አይናገሩም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም ከመባል ያድነን።
ይቅርታ ጠይቁ። ወያኔ አንገታችንን በገመራ ስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። ወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብለት። አዎ ልባችንን ወጋው ሆኖ ድርብለት እኮ ከወያኔ በልጥኛ የተወጋ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው። እና ይቅርታ ጠይቁ። አዘነ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ትርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እና ይቅርታ ጠይቁ። ሆኖስ ከተገኘ የውያኔ ሽበት ሞርያ ፎጣ መጣይቆ አይቀርም ይጨለማ ግፎ ብርቀን ሲመጣ ይቅርታ እንጠይቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ከጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋጅ ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? ለዚህ ለበሰበሰ በአራቱም ማዕዘን በቃ የተባለው የፋሽስት ጥርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን እንጠይቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝቡ ጎን ቁሙ። አሁን ነው ሰዓት። ከፋኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ጥፊት እንኳን ካጣ ከመርዛ ምግብ ጥላ ወያኔ ከምኑት አረመን አይናውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠየቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል። ኧረ ይቅርታ ጠይቁ። ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምጡ ከወያኔ ጉያ አይነጋ ለሊት በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አውዝ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከህዝብ ጎን አብሩ አብራችሁ ሳሉ። አሁን ነው ግጃችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ከብት አሁን ወገመን አሁን በጨለመው ከህዝብ ወግናችሁ የናረብኔ በቃ ካላላችሁ ፈረማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንስተያየት ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌሳፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኒ ይቅርታ እንጠይቅ አዎ ይቅርታ ጠይቁ
እንዲያው አልፎ አልፎ ፍርስርስ አድርጎ የሚያስቀን ነገር ባንሰማ ኖሮ የኢትዮጵያ ፖለቲካ ከመቃብር የከዘከዘ ሲያንስም ደባሪ በሐቀ ግን አባሳጭና ተስፋስ ቆራጭ ሆኖ በጨረሰን ነበር። አልፎ አልፎ ግን የሚያስቅ የሚያንከተክት ፖለቲከኛ ብቅልና ችግራችንን ረስተን እንድንስቅ ያደርገናል። የታደለች አገር ትዝላችኋል። በረከት ስምዖን በ97ቱ ምርጫ አልተሸነፈንም፣ ግን ነፋስ ነው ለተቃዋሚዎች ድምጽ የከመረላቸው ያለው ሳይነጋ ጀምሮ በየምርጫው ጣቢያ ተገትሮ ታግሶ ድምጹን የሰጠው ሚሊዮን ህዝብ ተረሳና የተፈጠረ ነፋስ ከኢሃዴክ ሳጥን ወደ ተቃዋሚዎቹ ሳጥን የምርጫ ወረቀቶችን ሰርቆ እያናፈሰ ሲያስገባ ተነገረን። ሰውየው የተናገረው የቀልዱን ባለመሆኑ ሳቃችንም በረከተ። መለዚናዊም የሶማሊያን ድንበር ተሻገርን እንጂ መች ወረርን ብሎ ሲገረምና እናምነውም ዘንድ ሲማጠነን መሳቃችን አልቀረም። በየነ ጴጥሮስ ለኢትዮጵያ ፕሬዝዳንትነት ተወዳድሮ ሲወድቅ ኢህአዴግና ዴሞክራሲ ተጣልተዋል ሲል ዶክተር ብርሃኑ ነጋ በእስር ቤት አዎ በዚያ በጉደኛው ከርቸሌ የ600 ገጽ መጽሐፍ ጻፍኩ ማለት ብቻ ሳይሆን የወያኔን ኢዲሞክራሲያዊነት መች እንዳወቀ ሲነግረን አዜብ መስፍን ማዳም መለስ ለልጆች የትምህርት ቤት ወጪ ለመክፈል የምቸገር ምስኪን ነኝ ስትለን በሳቅ ፈርሰናል። ምን የማይሰማው ነገር አለ ጆሮ? አይሰማ የለ ጆሮ፣ አይውጥ የለ ጉሮሮ። ሙሉነሽ ታሰረች አስረኛ ቢሮ ይባል የነበረውን ብዙዎች ታስታውሱ ይሆን? እኔ ምን ቸገረኝ ለህዝቡ ጫጫታ፣ የወሩ ደሞዜ ከመጣ ልደታ ያሉትንስ የፓርላማ አባሎች። ፖለቲካ የሞት ሽረት ጉዳይ መሆኑ ቀርቶ የጦረታ መዝናኛ በባዶ መውገርገሪያና የእነወቁኝ ባዮች መናኸሪያ ከሆነ ጊዜ ጀምሮ ቀልዱ ፈልቷል። ከአመታት በፊት በዋሽንግተን ከተማ የምትወጣ ጋፋት የምትባል ጋዜጣ ቢጤ ነበረች። አሳታሚዋ ጋዜጠኛ ሴት ባይሆኑም የኢሰፓ ካርድ ያላቸው ነበሩ። ከረር ያልኩ ጸረ ወያኔ ብሔረተኛ ነኝ ባይ የነበሩት እኚህ ሴትዮ ዛሬ ጎንደር ተንፈላስተውና ወያኔን ተሸክመው እየኖሩ ያሉ ቢሆኑም ከቀልዱ አንጻር ያፈረሱን ግን አከብራቸዋለሁ ያሏቸውን አሜሪካዊ ጆን ስፔንሰርን ማለት ነው በራሳቸው ስልጣን ሊቀመኳስ ብለው በግብዣና በይፋ ሲሾሙ ነበር። ለሳምንት ያህል ጉድ ብለን በሳቅ ሞትን። ኢሰፓነርስ ግራቀኙንም በወያኔነት ሲከሱ ከርመው አልፎም እባክዎ ረጋ ይበሉ ያላቸውን ሁሉ በጅምላ ትግሬ ወያኔ ብለው ሲያወግዙ ተጠምጠው ዛሬ ያው የሚገኙበት ቦታና ሁኔታ መቼም ማስተዛዘቡ አልቀረም። ሊቀመኳስቸውን ነፍሳቸውን ይማርላቸውና ነርሷ በምን ስልጣን ሾሙኝ አላሉ። የተንፈጨው ዱቄቱን አንጭው ሆኖ ነው መሰል። እንድሪያስ ሸቴ ሻቢያ ስልጣን ከያዘ በኋላ ኢትዮጵያውያንን በስነ ስርዓት ይዞ በፍቅር ሸኘ ሲል ጃልሜዳ ከወደቁት የኤርትራ ተፈናቃዮች ጋር ሆነን ስቀናል። አንድ ተፈናቃይ ነኝ ያሉ ግለሰብ ለአሜሪካ ድምጽ ሬዲዮ አድማጮች መድረክ በላኩት ደብዳቤ ዶክተር እንድሪያስ የተማሩትን ሁሉ አምላክ ያጥፋቦ ብለው የረገሙትንም ስንሰማ የምጸት ሳቅ ስቀናል። አንድ ሰሞን በማን ይሁን ባላውቅም የሱቅ በደረቴ ድርጅቶች የተባሉ ፈልተው ነበር። የአንድ ሰው ድርጅቶች አመራሩም አባሉም አንድ ሰው ይሆንና ስሙ ግን ሞቅ ያለው ድርጅት ይሆነ ሰራዊት በሜዳ ሳይኖራቸው ወያኔን በወረቀት የገደሉት ጥቁር አንበሶች አይነት ላማለኝ በሰማይ አድርገው ያስቀሩን በእነሱም ስቀናል። ወያኔ ሊገድለኝ ይፈልጋልና ጠባቂዎች ያጅቡኛሉና በወረቀት መግለጫ የወያኔን ጦር ገፈርሳም ሳይቀር የረፈረፉ ኮሎኔልም ላንድ ወቅት አስቀው ነበር። አቶ አሰፋ ጫቦስ ተዛይሉ ለደቶስ ጸረ ወያኔ ነኝ ሲል መቼስ ማልጎደል ይሆነ። በቁቤ መጻፉን ገና አልተማርኩምና አቶ ለንጮ ቸኩሎ ጎበናይስት እንዳይለኝ በደኖ አድርጉት ብሎ እንዳያዝብኝ። ከበኩሌ ፕሮፌሰር መስፍን የሰብአዊ መብት አስከባሪ ኮሚቴ መሰረቱ ሲባልም ከፕሮፌሰር ስቬንሰር ጋር ሆኜ ከትብዬ ሲቀያለው የደርግ መርማሪ ኮሚቴ የነበሩና ለ60ዎቹ መረሸን መካሪ ናቸው ተብለው በመንግስቱ ራሱ የተከሰሱት ሰው የሚታወቁት ባምባገነንነት ሳለ ዴሞክራት ሆነው ሲጨበጭብላቸው መሳቂነስ ዛሬ ያው ኮሚካ ዛውንት መሆናቸው ከነፖለቲካ ክስረታቸው ተጋልጧል። ሚሊዮን ዶላር አለኝ ብሎ የፖለቲካ አቡን ሊሆን ሲላን ዲዋሽንግተን ሰው ስቀናል።
زيرو زيرو بلو سروي ياني نني بلو هرترا درسم هدو او يالون ودل زفاين روتو لو ياني تيادر بساقل النموت تنش كرتون نبار ببادا اگر بطري يپولتيكو مدرق بساق قداينو سوو كاگراتشن حزب مكران ناسك اي بتجباج روك بمهونو تسمان يميلو بسوتم كروك اندمي تايي ساتنونا هاكات تلاي فاج بغمت كالونا يباس بلو ወያኔ የሚነተንሰውን ስኳር ላስ ላስ ለማድረግ እሽቅድም ድሙም ስላለ ቃልና ተግባር አልገናኝ ብለው በሳቅ ሊገሉን መሞከራቸው አልቀረም። ታድለናልን በል ባሁኑ ጊዜ ልባችንን እያፈረሱት ካሉት ቀልዶች ውስጥ ደግሞ ያርበኝነት እውቅና ተነድ ብሎ ግንቦት ሰባት ቡድን የጀመረው ነው። የኛ ሀገርስ ሞኙ ያርበኝነት መለያው ከባንዳነት መራቅና ለወድ ሀገር መቆም መታገል መስዋዕት መስሎት ሲሰቃይ ተአምር ላፋያችሁ ቆራጣ ሙስ ቅረችኝ ባዩ ይህ ቡድን በቅርቡ 2000 ዘጎች እያንዳንዳቸው 500 የአሜሪካ ዶላር ካወጡ ድርጅቱ 1 ሚሊዮን ዶላር ላስ ሊያደርግ ስለሚችል በልዋጩ ያርበኝነት መታወቂያ ሰነድ ላዋጮቹ ይሰጣል ብሏል። ወያኔ ቀደም ሲል 500 ዶላር አምጡና ልዩ መታወቂያ ለለግሳችሁ ብሎ በባዕድ ሀገር የሚኖሩትን ሲደልል ነበር። በ500 ዶላር አርበኛ መባልና ማረጋጋጫ ሰነድ ማግኘት አያስቅም። ጫካ ገብቶ ታግሎ ትግል ብሎ ለፍቶ መራራ ስቃይን ተቀብሎ መስዋዕትነትንም መችሎ ነው አርበኝነት ይያሉ ያስቸገሩን ላይ ከት ብለን ልንስቅ እድል አግኝተናል። በርግጥ 500 ዶላር 5000 ብር ነውና ድህነት ባጠቃት ሀገራችን ብዙ ሰው አርበኛ ነህ የሚል ሰነድ አያገኝም። ዘንድሮ ግን ትግልና ድርጅት ያፍታሞች ነው ተብሏልና ይህ አስገራሚ አይደለም። በ500 ዶላር አርበኛ ተባሉ ማን ሞቱ አላችሁ በዱር በገደሉ ከት ብላችሁ በሉ ዛሬ ሳቁ። በዚህ ስቀንሳና በቃ ደግሞ በ30 አመት ውስጥ ሁለቴ ድርጅቱን የከዳግለሰብ የቀድሞ ጓዶቹን ከፈጁ የቀሽብር ወንጀለኞች መድረክ ፍቃለና ኦነግ አይናፋር ግንባር ነው ብሎ አንፈራፈረን። የምታት ግንባሮች አይተናል ዛሬም አሉ። ትምክህተኛና ጠባብ ግንባሮችም ሞልተውናል። አይናፋር ግንባር ይህ የመጀመሪያ ከመሆኑ ሌላ በሳቅም እየገደለን ነው። ግንባር አይናፋር ሆነ ሲባል ምን ማለት ነው? ፕሮግራሙን መርሃ ግብሩን ይደብቃል? መሪዎቹ ቅልስልስ ይላሉ? ጣላት የለንም ይላሉ? ጣላታቸው ፊት ጎንበስ ለፈስፈስ ይላሉ? ምንድነው ያስቂ ፍጡር? ለመሆኑ ኦነግ አይናፋር ነው? አይኑን ጨፍኖ አንገቱን ደፍቶ ነው አቶ ሳጎጃም ሰፈር ያን ሁሉ ህዝብ የጨረሰው? በደነው ፍጅት ያካሄደው? ኦነግ ኢትዮጵያዊ አይደለንም? ኦሮሚያ ቀኝ ግዛት ናት ትገንጠል ወዘተ ሲል መቻፈረ? ወይስ ኢትዮጵያዊ ነው ማለቱ ስላነቀው ነው አይናፋር የተባለው? ወይስ ይህን ያለው ግለሰብ ነው አሳፋሪ ፍጡር? መንግስቱ ኃይለ ማርያም ሲመቸው ቀለስለስ አንገት ደፋ ማድረግና ዝምብም አልገደልኩ ማለት ይወድ ነበር። አይናፋርን በለው? አይናፋር 250 ሺህ ሰው በሽብር ይበላል? ስለ አይናፋር ግንባር አዲስ ግኝት ያስደመጠን ግለሰብ ምስጋና ይግባ ዶክተር እንዳንለው። በሄደቱና በዚህ አይነት ቅሌቱ እንጂ በሌላ ዶክተር ሲባል አልሰማንም። ግን የገኘቱ እጹብ ድንቅ ነው። የኦነግ መሪዎች ሰብሰብ ብለው አንገት ደፋ አድርገው ሲቅለሰለሱ መገመት ይችላል። በሳቅ ሞትን። የኦነግ መሪ የሆኑት ብዙዎቹ የደርግ ጊዜ ቀበሌተኛና ከፍተኛ ሹሞች ነበሩ። ለንጮለታ ሀገር ወዳድ ድርጅቶችን ትክክለኛ ሲል መቻፈረ። ከሌሎች ኢትዮጵያውያን ጋር ግንኙነታችን በአዳም ልጅነታችን ብቻ ነው ሲል መቻፈረ። መለስ ቪዛ ሰጥቶ እና አዋርዶ ካገሩ ጥ ሲላቸው ስንት ሺህ ኦነግ አባል ታስሮ ባለበት ለንጮና ዲማኖጎ በኤርትራው ኃይሌ መርቆሪዮስ አቅራቢነት መለሰን ሲስተናበቱ የነበረውን የመላቀስና አንገት መድፋት ያዘር ያስታውሰናል። ሌላ ላንዳፍታ በጉዳዩ ሳቅ በማብዛታችን የተናደደ ግለሰብ ስለ አይናፋር ግንባር ከዚሁ ጉድ አቅራቢ ጋር ያደረገውን ቃለ መጠይቅ ልኮልናል። እነሆ ጥያቄ። አቶ ሲቪል መሐንዲስ በመጀመሪያ ለምን ትናንት ጓዶቼ ያሏቸው የነበሩትን ከፈጁና ትናንት ድርጅቴ የሚሉትንም ዛሬ ሊያጠፉ ከተነሱ ሰዎች ጋር ሄደው ቃለ መጠይቅ ሰጡ? መልስ፣ ይህ አይነቱ ዝግነት ነው ተቃውመን የተገለጠለው። ከሁሉም ጋር ለመወያየትና ለመስማማት ዝግጁ ነን። ሲያብራሃ ለእንጮለታ የቀሽብር ወንጀለኛ የሚባለው ለኛ ትርጉም የለውም። ሰፊ ቦርቃቃ ነን። change we can ጥያቄ፣ በሉ ይሄን በዚሁ ልተወውና ዋናው ጉዳይ ወደ ሆነው ልመለስ። ኦነግ በኢትዮጵያዊነት ያምናል፣ ግን አይናፋር ስለሆነ ነው ይሄን የማይለው ያሉት ብዙ ጥያቄ አስነስቷል። ምን ይላሉ? መልስ፣ ኢትዮጵያዊ ነን ብለው ያምናሉ፣ ግን ማለቱን ያፍራሉ። ጥያቄ፣ ለምን? መልስ፣ አይናፋር ስለሆኑ ነው። አቶ ዳውድ ኢብሳ ብዙ ጊዜ በኢትዮጵያን ስብሰባ ሲገኙ አይተሃል? ይሄ ማፈር አይደለም? ጥያቄ፣ በድረገጻቸው ለምን አይጽፉትም ታዲያ? ያበሻን ቅኝ አገዛዝ እንታገላለን ከማለት ይልቅ። መልስ፣ አይናፋርነታቸው እኮ ነው የልባቸውን የሚያስደብቃቸው። እኛ ከድርጅቱ ስንገነጠል አምባገነኖችን እንታገል አልን እንጂ ወያኔ ጋር መሄድ እንፈልጋለን አል? የማያፈር እኮ የልቡን ይናገራል። ጥያቄ፣ የሆነ ግን ልብ ለማወቅ እንዴት ቻሉ? መልስ፣ የትየን ልብ እንዴት አወቅን? ተለጣፊነት ይሉታል ሌሎች ሲያሾፉ። እኛ ብዙ ምሁሮች ዶክተሮች አሉን። እንደ ወያኔ ፕሮፌሰሮች ባይኖሩንም ምንም አንል፣ ደህና ነን። ዶክተር ዜሮዎች ቢሉንም። ወደ ጥያቄዎች ለመመለስ የኦነግ መሪዎች ውስጥ ወዳጆች አሉን። ጥያቄ፣ አይናፋር ድርጅትን በምን ማወቅ እንችላለን? መልስ፣ ከስላስታ ነው። ሁሌም ህዝብ ጠላት ከሚለው ጋር መደራደር ይፈልጋል። ኦነግ በለንደን ተደራድሮ ወደ ስልጣን መጥቶ ነበር እኮ። ከዚያም በሚስጥር ሁሌም ከኢህአዴግ ተደራድሯል። ጥያቄ፣ ሌላስ? መልስ፣ የልቡን አያወጣም፣ ይደብቃል። ጥያቄ፣ እነስዬ ታዲያ ኢትዮጵያዊ ሆነናል ሲሉ የልብ አይደለም ማለት ነው? መልስ፣ አዎ። ጥያቄ፣ ታዲያ ለምን ድጋፍ ሰጣችኋቸው? መልስ፣ እንደኛ አይናፋር ስለሆኑ ነዋ። ጥያቄ፣ በመሰረቱ ግን የአቋም ለውጥ የላቸውም ማለት ነው? መልስ፣ ሊኖርም ላይኖርም ይችላል። ጥያቄ፣ ክፍት ነዋ? መልስ፣ አይመስለኛል። ጥያቄ፣ አይመስለኛል? መልስ፣ ይመስላል ላይመስልም? ጥያቄ፣ እርሶ ደግመው ደጋግመው ድርጅት ሲከዱ ምን ይሰማዎታል? መልስ፣ ብተና ከሄጄ ሞት ለያፓ ካልኩ በኋላ መልሰው አመራር ያደረጉኝ ላይ ስቃለሁ። ጥያቄ፣ ዛሬ ታዲያ ስዬ ቪቫ፣ ሌንጮና ኦነግ ቪቫ ሲሉ በቀል ነው? መልስ፣ ይመስለኛል። ይህን ቃለ መጠይቅ መልሼ መላልሼ ባነብም የአይናፋር ግንባር ቁልፉና ምስጢሩ በሚገባ ተረዳኝ ማለት አልቻልኩም። ኢትዮጵያዊ አይደለንም ለማለት የደፈሩ ኢትዮጵያዊ ነን ማለትን ለምን ያፍራሉ? እስቲ እናንተም ሳቁን ቆም አድርጉና ስለ አይናፋር ግንባር ግንዛቤያችሁን አካፍሉን። ያን የአርበኝነት ሰነድ አይናፋር ግንባር፣ አይናፋር ነፍሰ ገዳይ፣ በሳቅ በፈርስ ይቅርታ አድርጉልኝ። አፈረ ደፈረ፣ ገዳይ ገዳይ፣ ጠባብ ጠባብ፣ ገንጣይ ገንጣይ፣ አንጃ አንጃ፣ ባንዳ ባንዳ ነው። የማያስቅ ሐቅ። በመጨረሻም አይናፋሩ ታምራት ላይኔ ሲለቀቅ አሳሪዎቹን አመስግኖ አስቆናል። ደልሎ ላስ ብሎ በስዊስ ባንክ ያለውን 8 ሚሊዮን ሊበላ ይሆን? ነገር ሳልሰራናለው ታከተኝ ላለው ታከተኝ መሳሳት ነው እንጂ ኢትዮጵያ ማይ ተመቸኝ፣ ኢትዮጵያ ማይ ተመቸኝ። መሳቅ ስቃለው ባብልብ ደሰት ባብልብ ደሰት ስለፈገግታ ማን አላውቅም ስስት አላውቅም ስስት አላውቅም ስስት አላውቅም ስስት መሳቁን ይስቃል እርሱ ይቻረበ ልቤ ነው በጣም እጅግ ያኮረበ እጅግ ያኮረበ እጅግ ያኮረበ እጅግ ያኮረበ
Thank you.